ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የጸጥታ አካል የሚሆን የትኛውም የጸጥታ አካል ከሕግ በላይ አይደለም። ካጠፉ የማይጠይቁበት ምክንያት የለም ማለት ነው። ዜጋውም ደግሞ ወጣቱም ጭምር ካጠፋ በጥፋቱ መጠን ይጠየቃል።
የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ናቸው። ዘገባው በዕለቱ አብይ ርዕስ ይቀርባል።
ሚሊተሪ ኃይሎች ብዙ ሰዎችን ደበደቡ። መጥ የቆሰሉ ብዙ ናቸው። በቁጥር መለየት ባልችልም በጣም ብዙ ሰው። ከዛ ከተኩሱ መበራከትና የሰው ነገሩን አላንቆም ከማለት የተነሳ ሁለት ሰው ተመቶ ሞቷል። እንደውም አንዱ የቤት ባለቤት የሆነ አንዱ ደግሞ እዛው መሀል ነዋሪ የነበረ ሰው ነው።
ይህንን ስል እንደው ዝም ብሎ ኢንፎርማቲቭ ለመሆን ሳይሆን ያለው ነገር ትንሽ ረገብ እንዲልና የሀገር ሽማግሌዎችም የሃይማኖት አባቶችም መፍትሄ ወደ ማበጀት እንዲሄዱ ጥሪን ከማቅረብ አንጻር ነው።
በአዳማና በቢሾፍቱ ግጭት መፈጠሩን የገለጹ ነዋሪዎች ናቸው። ቀደም ተከታትሎ የሰማችኋቸው እስር ላይ ያሉ ሰዎች መብቶች ሕግ በሚያዘው መሰረት እንደማይጠበቅ የኦሮሞ ፌዴራሊስት ኮንግሬስ አስታውቋል። የዚህንም ዝርዝር ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን።
ከምሽቱ ዜና መካከል የኢትዮጵያው ግጭት ወደ አዳማ፣ ቢሾፍቱና አርባ ምንጭ ተዛመተ። ዛሬ የኢንተርኔት አገልግሎት በመላ አገሪቱ አልነበረም። በኤርትራና በአፍጋኒስታን ስደተኞች መካከል ፈረንሳይ ወደብ ላይ የተቀሰቀሰ ግጭት ለአራት ሰዎች ሞት ምክንያት ሆነ። ወደ ደቡብ ሱዳን የሚደረግ የጦር መሳሪያ ልውውጥ ህገወጥ ነው ትላለች ዩናይትድ ስቴትስ። ኮሌራ ማላዊ ውስጥ አራት ሰዎች ገደለ የሚሉ ይገኙባቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሳምንታዊውን ቅንብሮች ሰጣ ገባና ኢትዮጵያ በጋዜጦችን ጨምሮ የዛሬ አርብ ጥር 25 2010 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ጋር አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
ትናንት በአዳማ በተቀሰቀሰ ግጭት የሕይወት ጠፍቷል። ሰበቡ ከቤት መፍረስ ጋር የተያያዘ መሆኑም ተገልጧል። በሌላ በኩል በቢሾፍቱም ግጭት መፈጠሩን ነዋሪዎች ይናገራሉ። መንግሥት በግጭቱ የአንድ ሰው ሕይወት ጠፍቷል ብሎ አምኗል። በአርባ ምንጭ ሴቻ በተባለው ከተማ ዛሬ ግጭት ተፈጥሮ ነበር። ይህም በወጣቶች መካከል የተከሰተ ነበር ሲሉ አንድ ነዋሪ ለአሜሪካ ድምፅ ተናግረዋል። በሌላ ዜና ዛሬ የስልክ ኢንተርኔት አገልግሎት በመላ አገሪቱ መቋረጡን ያነጋገርናቸው እማኞች ገልጠውልናል። በኋላ ዘገባለን።
በፈረንሳይ የወደብ ከተማይቱ በካሌ በኤርትራና በአፍጋኒስታን ስደተኞች መካከል በተፈጠረ ግጭት አራት ሰዎች በጥይት ተመተው ክፉኛ መቁሰላቸው ተዘገበ። ማን እንደተኮሰ ወዲያውኑ የታወቀ ነገር ግን የለም። ሆኖም የአካባቢው ፖሊስ 200 ከሚሆኑ ኤርትራውያን አነስተኛ ቁጥር የነበራቸውን የአፍጋኒስታን ስደተኞች ለመከላከል ጣልቃ ገብቷል ሲል የአካባቢው መንግስት ገልጧል። በስደተኞች ካምፕ ውስጥ በቋንቋና ባህል ልዩነቶች ሳቢያ ብዙ ጊዜ ሁከት ይቀሰቀሳልም ተብሏል።
ቀደም ሲል አሉላ እንደጠቀሰው በፈረንሳይ ወደብ የአራት ሰዎች ሕይወት መጥፋቱን አንብቤ ነበረ። ይቅርታ ጠይቃለሁ፣ ቆሰሉ ነው አራት ሰዎች። ወደ ደቡብ ሱዳን የሚደረገውን የጦር መሳሪያ ዝውውር ሕገ ወጥ የሚያደርግ ሕግ በአስቸኳይ እንደሚያወጣ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ዛሬ አርብ ይፋ አድርጓል። ፖል ሱትፊን በውጭ ጉዳይ ሚኒስቴር የሱዳንና የደቡብ ሱዳን ከፍተኛ አማካሪ ናቸው። እርሳቸው እንደተናገሩት ውሳኔው ገዳይ ጦር መሳሪያዎችን ወደ ደቡብ ሱዳን በሚያስገቡ ፓርቲዎች ላይ እገዳ ለማድረግ የወጣ ነው። የፖለቲካ ጥቅማቸውን ለማራመድ እና ለማሳካት ይህን ሕግ ተላልፈው በሚገኙ ላይም የሚወሰድ ተከታታይ ውሳኔ መኖሩንም ለማመላከት የወጣ ሕግ እንደሆነ የውጭ ጉዳይ ሚኒስቴር ባለስልጣኑ ተናግረዋል። ይህ ጦር መሳሪያ ለመግዛትና ለመሸጥ ከዩናይትድ ስቴትስ ፈቃድ ለሚጠይቁ ሰዎችም ከሕጋችን ጋር ልናካሄደው የምንችለው ውሳኔ ነው ሲሉ ሶትፌን አክለው ተናግረዋል።
በሌላ የደቡብ ሱዳን ነክ ዜና የደቡብ ሱዳን ተዋጊዎች ሁለተኛውን ዙር የሰላም ውይይት አዲስ አበባ ላይ ለመጀመር እየተዘጋጁ መሆናቸው ተሰማ። ውይይቱ በመንግስቱና በተዋጊው ኃይሎች መካከል እንደ አውሮፓውያን የዘመን አቆጣጠር በ2015 የተደረሰውን ስምምነት ተግባራዊ ለማድረግ የታሰበ መሆኑም ታውቋል። ይህ በከፍተኛ ደረጃ የሚካሄደው የደህንነት ጉዳዮችንና የደቡብ ሱዳንን የመልካም አስተዳደር የሚሸፍነው ውይይት መድረክ ከፊታችን ሰኞ ጥር 28 እስከ የካቲት 9 2010 ድረስ እንደሚቆይም ተገልጧል። ከውይይቱ አስቀድሞ ከ20 የሚበልጡ የሲቪክ ማህበራት ሁሉም የደቡብ ሱዳን ተዋጊ ኃይሎች የጠላትነት ስሜትን እንዲያጠፉ ለየፓርቲዎቻቸው መልእክት ያስተላልፉ ዘንድ ጥሪ አቅርበዋል።
የኮሌራ ወረርሽኝ አፍሪካ ውስጥ ዛምቢያንና ኮንጎ ዲሞክራቲክ ሪፐብሊክን ጨምሮ በበርካታ ሀገሮች ይከሰታል። በማላዊ ካለፈው ዳሮ ሮዲ ብቻ ኮሌራ በትንሹ 4 ሰዎችን ሲገድል ከ200 በላይ የሚሆኑትን አደጋ ላይ ጥሏል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ኮሌራ ላይ ያነጣጠረ የተሻለ መከላከያ ለማቅረብ በያዘው ጥረት በዚያች ሀገር ውስጥ ባለፈው አመት የተዘረጋውን ሰባዊ የድሮን መተላለፊያ መስመር በመጠቀም ማላዊ ውስጥ አዲስ ቴክኖሎጂ እየሞከረ ነው። ላሜክ መስፊና ከሊሉንግዌ ለቪኦኤ ላከውን አጭር ዘገባ ሰለሞን ክፍሌ ያቀርበዋል።
ድሮኖቹ ወይም ያለ ሰው በመብረር ከምድር በመሳሪያ አማካይነት የሚቆጣጠሯቸው አውሮፕላኖች ተልእኮ ዋና ከተማይቱ ውስጥ በአብዛኛው በኮሌራ የሚጠቁና ሕዝብ በብዛት የሚኖርባቸውን አካባቢዎች ፎቶግራፍ ማንሳት ነው። ድሮኖች ያነሷቸው እነዚያ ምስሎች ለማኅበረሰቡ ይሰጡና ወደፊት የኮሌራን ስርጭት ለማገድ በሚያወጧቸው የተግባር ዕቅዶች እንደ ካርታ ይጠቀሙባቸዋል። ዩኒሴፍ ከዚህ አዲሱ ቴክኖሎጂ በፊት በኮሌራ የተጠቁ አካባቢዎች የትኞቹ መሆናቸውን ለማሳየት ይጠቀም የነበረው ጥቁር ሰሌዳ ላይ በጠመኔ የተጻፉ ወይም የተሳሉ መግለጫዎችን ነበር። ማርክ ሄርዋርድ በዩኒሴፍ የመረጃ ሰብሳቢና ገምጋሚው ቢሮ ምክትል ዳይሬክተር ያስረዳሉ። በጥቁር ሰሌዳ ላይ የተሳሉ ምስሎች ግን ለሰዎች እንደነዚህኞቹ በወረቀት ላይ ታትመው እንደሚያገኙት አይነት ስሜት አይሰጡም። ካርታው ላይ ሲመለከቱ አሃ፣ ይሄማ የገበያው ስፍራ ነው፣ አየህ፣ ያ ደግሞ ቁሻሻ ማጠራቀሚያው ነው በማለት የተሻለ ግንዛቤ ያገኙበታል ነው ያሉት። ማላዊ አሁንም አዳዲስ የኮሌራ ህሙማንን በመመዝገብ ላይ ትገኛለች። ኮሌራ ተላላፊ በሽታ ሲሆን ለሚያስከትለው ከባድ ተቅማጥ ወዲያውኑ መድኃኒት ካልተሰጠ ህመምተኛው በሰዓታት ጊዜ ውስጥ ሊሞት ይችላል። ኮሌራ የሚሰራጨው በተበከለ ምግብና ውሃ አማካይነት ነው። የማላዊ መንግሥት ከ28 አውራጃዎች 16ቱን ለኮሌራ የተጋለጡ ሲል ዘርዝሯል። ስርጭቱን የመከላከሉ ዘመቻ ግን እንደቀጠለ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የስድስት የላቲን አሜሪካ ሀገሮች ጉብኝታቸውን ትናንት ሐሙስ የጀመሩት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ከሜክሲኮ ፕሬዚዳንት ጋር ተገናኝተዋል። ግንኙነቱ የዩናይትድ ስቴትስ ኢሚግሬሽንና የንግድ ፖሊሲዎች በሁለቱ ሀገሮች መካከል ያለውን ግንኙነት በሻከረበት በዚህ ወቅት መሆኑን ልብ ይሏል። የሜክሲኮ መንግስት በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አንዳንድ ውሳኔዎች ቅር መሰኘቱም የሚታወቅ ነው። እነኚህም ውስጥ ህገ ወጥ ኢሚግሬሽንን ለመገደብና ከሜክሲኮ የሚፈልሱ ስደተኞችን ለመግታት ዩናይትድ ስቴትስ ለምታቆመው ግንብ ወጪውን ሜክሲኮ እንድትከፍል ፕሬዚዳንት ትራምፕ ያቀረቡት ሀሳብና የዩናይትድ ስቴትስ ደግሞ ከሰሜን አሜሪካው ነጻ የንግድ ስምምነት ለመውጣት የማስፈራራቷ ጉዳይ ናቸው። ፕሬዚዳንት ትራምፕ የአሜሪካን ስራ ይሻማል ወይም ይወስዳል ብለው የሚያምኑበትና ሊወጡበት የሚያቀዱት የሰሜን አሜሪካው ነጻ የንግድ ስምምነት በእንግሊዝኛው ምህጻረ ቃል ናፍታ ውጭ ጉዳይ ሚኒስትር ቲለርሰን ከሜክሲኮ አቻቸው ሉዊ ቫንጋሪ ጋር ከካናዳ አቻቸውም ክሪስቲያ ፍሪላንድ ጋር ዛሬ አርብ ሲገናኙ የሚያነሷቸው አንዱ አጀንዳ እንደሚሆንም ታውቋል። የሚስተር ቲለርሰን የስድስት ቀናት ጉብኝት ከሜክሲኮ ቀጥሎ ወደ አርጀንቲና፣ ፔሩ፣ ኮሎምቢያና በመጨረሻም ወደ ጃማይካ ይወስዳቸዋል።
የዩናይትድ ስቴትስ ምክር ቤት አባሎች በኢሚግሬሽን ጉዳይ ላይ ከአንድ የጋራ አግባቢ የሆነ ሐሳብ ላይ መድረስ እየሞከሩ መሆናቸው ተሰምቷል። የኢሚግሬሽን ጉዳይ በአገሪቱ ትልቁ የፖለቲካ ክርክር የሚካሄድበትና በተለይም ባለፈው ሰሞን የመንግስት ቢሮዎች ለቀናት እንዲዘጉ ያደረገ መሆኑ አይዘነጋም። ፕሬዚዳንት ዶናልድ ትራምፕ ባለፈው ማክሰኞ ለሁለቱ ጣምራ ምክር ቤቶች ባሰሙት ስቴት ኦፍ ዘ ዩኒየን በሚባለው ንግግራቸው የዩናይትድ ስቴትስን የኢሚግሬሽን ፖሊሲ ወደ 21ኛው መቶ ክፍለ ዘመን መውሰጃ ወቅቱ አሁን ነው ማለታቸው ይታወሳል። ዳሩ ግን ለድንበር ፖሊሲ ደህንነትና ህጋዊ የመኖሪያ ፈቃድ ለሌላቸው 1.8 ሚሊዮን ስደተኞች የሚያደርጉት እርዳታ በብዙዎች ዘንድ ትችትና ነቀፋ እንዳስነሳባቸው ይታወቃል።
በመጨረሻም የኩባው ኮሚኒስት መሪ የፊደል ካስትሮ ልጅ ትናንት ሐሙስ ራሳቸውን በራሳቸው ማጥፋታቸው ተነገረ። ሰበቡም ለወራት ያህል በከፍተኛ ድብርትና የመንፈስ ጭንቀት ውስጥ መከረማቸው ነው ተብሏል። እድሜያቸው 68 ነበር። አባታቸውን ይመስሉ ስለነበር ፊደሊቶ ትንሹ ፊደል ይባሉ የነበሩት ፊደል ካስትሮ ዴዝ ባርት በቀድሞዋ የሶቪየት ህብረት የኒውክሌር ፊዚክስ ጥናት አጥንተው ኩባ ውስጥ የመንግስቱ ምክር ቤት አማካሪ ነበሩ። ካስትሮ ዲያዝ ባርት የኩባ ሳይንስ አካዳሚ ምክትል ፕሬዝዳንት ሆነው ከማገልገላቸው በላይ እንደ አውሮፓውያን የዘመን አቆጣጠር ከ1980 እስከ 1992 ዓ.ም የኩባን የኒውክሌር ፕሮግራም በበላይነት የመሩ ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በናይል ሳት ጨምሮ የሚተላለፈውን የአርብ ጥር 24 ጥር 25 2010 ዓ.ም ዝግጅታችንን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
በስርጭታችን የጊዜ ሰሌዳ መሰረት ዘወትር ሁልጊዜ እንደሚሆነው የዕለቱ አቢይ ርዕስ ይቀድማል። ከዚያ በፊት ግን በድምጽም ባይሆን በስም እናስተዋውቅ። ሁለተኛው አጋማሽ ላይ እሰጥ አገባ ጦፍ ካለ ክርክር ጋር ይጠብቃችኋል። ዳንኤል ብርሃኔና አርጋው አሽኔ ናቸው። ሁለቱ ጋዜጠኞች ከአዲስ አበባና ከዚህ ከዩናይትድ ስቴትስ ሆነው በአንድ ጉዳይ በወቅታዊ የኢትዮጵያ ፖለቲካ ላይ በሚያተኩረው ሳምንታዊ ቅንብር የሚጠብቋችሁ ሁለተኛው አጋማሽ ላይ። አሁን በቀጥታ ወደ ዕለቱ አቢይ ርዕስ።
ትናንት ቀደም ሲል በዜናው እንዳደመጥነው በአዳማ በተቀሰቀሰ ግጭት የሰው ሕይወት መጥፋቱን ነዋሪዎች ገልጠውልናል። ጉዳዩ ከቤት መፍረስ ጋር የተያያዘ እንደሆነም ተነግሯል። በሌላ በኩል በቢሾፍቱም ግጭት ተፈጥሯል። ነዋሪዎች እንደተናገሩት መንግስት በግጭቱ የአንድ ሰው ሕይወት እንደጠፋም ተናግሯል ብለዋል። በአርባ ምንጭ ሴቻ በተባለ ከተማ ዛሬ ግጭት ተፈጥሮ ይህም በወጣቶች መካከል የተከሰተ እንደነበር አንድ ነዋሪ ለአሜሪካ ድምፅ ተናግረዋል። በሌላ በኩል ደግሞ ዛሬ የስልክና የኢንተርኔት አገልግሎት በመላ አገሪቱ መቋረጡን ያነጋገርናቸው ሰዎች ገልጠውልናል። ሲሆን ግርማ
ትላንት ጠዋት ጥር 24 ቀን በአዳማ ከተማ ቀበሌ 13 አቅራቢያ በሚገኝና በተለምዶ ቦኮ እየተባለ በሚጠራው አካባቢ የሚገኙ ሰነድ አልባ ቤቶችን ለማፍረስ በተሰማራ ግብረ ኃይልና በነዋሪዎቹ መካከል በተፈጠረ ግጭት የሰው ሕይወት መጥፋቱንና ሰዎችን በታጣቂዎች መደብደባቸውን ነዋሪዎች ለአሜሪካ ድምጽ ገለጹ። ስሙን እንዳንጠቅስ የጠየቀን በአካባቢው ነበርኩ ያለን የአይን እማኝ ለአሜሪካ ድምጽ እንደተናገረው ግጭቱ የተፈጠረው ትላንት ጠዋት ፖሊስና የመዘጋጃ ቤት ሰራተኞች ወደ ስፍራው ሄደው ነዋሪዎቹን እንዲወጡ በማድረጋቸው ነው ይላል።
የፖሊስ አካሎች አሉ፣ ዩኒፎርም የለበሱ ሰዎች አሉ፣ ከመዘጋጃም አካል የነበሩ ሰዎች አሉ። ከዛ ቤቱን እንዲለቁ አደረጉ። ቤቶችንም ለማፍረስ የመጣ አንድ ግሬደርም ነበር። ከዛ በኋላ ህዝቡ እንዴት እንደዚህ ይሆናል? ነዋሪው በቃ በቃ ተራበሸ። ከዛ ወደ 12 ሰዓት ጀምሮ ከዛ በፊት ነበረ ብትልቁ የነበረው ከዛ 12 ሰዓት አካባቢ ላይ ተኩስ ተጀመረ። አንድ ሁለት አንግሊስ የተባለ እስከ 2 ሰዓት ከሩብ አካባቢ ድረስ በጣም ተኩስ ነበር። ከዛ በጣም ተኩስ ተበራከተ። የወታደሮች ኃይል ብዙ መጡ። ለፓትሮሎች ፒካፕ መኪና፣ ከዛ እቺ ደግሞ አምቡላንስ የጦሮች የምትመጣ መኪና አለች። ምልክት ለማድረግ ይመስለኛል ለከተማዋን ዞረች። በዛ ረብሻ መሀል ብዙ ፖሊሶቹ፣ እነዚህ ሚሊተሪ ኃይሎች ብዙ ሰዎችን ደበደቡ። መጡ፣ የቆሰሉ ብዙ ናቸው። የቁጥር መለየት ባልችልም በጣም ብዙ ሰው። ከዛ ከተኩሱ መበራከትና የሰው ነገሩን አላንቆም በማለት የተነሳ ሁለት ሰው ተመቶ ሞቷል። እንዲሁም አንዱ የቤት ባለቤት የሆነ አንዱ ደግሞ እዛው መሀል ነዋሪ የነበረ ሰው ነው። ሁለት ሰዎች ሞቱ።
ነዋሪው እንደገለጸው የሰው ሕይወት ማለፍ አለማለፉን ከመንግስት አካላት ማረጋገጥ አልቻልንም። ሁኔታውንም ለማጣራት የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋን ለማግኘት ጥረት አድርገን አልተሳካልንም። ምንጫችን እንደሚሉት በመጨረሻ ቤቶቹ ሳይፈርሱ በዛሬው ዕለት አካባቢው መረጋጋቱን ነው። በሌላ ዜና በቢሾፍቱ ከተማ በጥቂት የተደራጁ ቡድኖች ወንጀል ተፈጽሟል፣ ከተማችንን ከወንጀል እንከላከላለን ያሉ ወጣቶችና ወንጀል ፈጻሚዎች ናቸው ባሏቸው ቡድኖች መካከል ግጭት መፈጠሩን አንድ ነዋሪ ለአሜሪካ ድምጽ ተናግረዋል። ነዋሪው ጉዳዩ ምን እንደሆነ በዝርዝር እንዲያስረዱን ጠይቄያቸው ነበር።
ከማክሰኞ ጀምሮ ይመስለኛል ትንሽ በሁለት ግሩፕ በያዘ መልክ በያዘ በሚመስል መልኩ ትንሽ አለመረጋጋቶች አሉ።
ምን አይነት ነው?
አክቹዋሊ ይሄንን ስል እንደው ዝም ብሎ ኢንፎርማቲቭ ለመሆን ሳይሆን ያለው ነገር ትንሽ ረገብ እንዲልና ያገር ሽማግሌዎችም የማይማሩ አባቶችም መፍትሄ ወደ ማበጀት እንዲሄዱ ጥሪን ከማቀርብ አንጻር ነው።
እስቲ መጀመሪያ ምን እንደሆነ እንወቀው።
የተፈጠረው ነገር ሚኒስትሩ በመጥረግ እንዲሆን በቀን ሰራተኛ የሚሆን የሚሰሩ አሉ። እዚህ ከተማ ውስጥ ወንጀል ሰርተዋል፣ እንደዚህ ሰዎችን ማታማታ ላይ በስለት ባለው ነገር ይወጋሉ የሚል ነገር ስላለ፣ እንዲሁም በደረሰጽመዋል የሚል ነገር ስላለ ወጣቶች እነሱን እንግዲህ እየዞሩ የስለት ነገር እንቅማለን እያሉ እነሱን የማባረር ከነሱ ጋር ግብግብ የሚወጠር ነገር ነው ያለው።
ከዛ በዚህ መሀል የሰው ህይወት
ጠፍቷል። እኔ ይሄ ነው ብዬ መናገር አልችልም፣ ግን በስማይል ውጥረት አለ ከተማ ውስጥ። በአይን የሚታዘብኩት ምንድን ነው፣ የአንድ ግሩፕ ሌላኛውን ግሩፕ በዱላ ማሳደድ እንትን ማለት። ዛሬ ጠዋትን ፖሊስ ጣቢያ አካባቢ ብዙ ሰዎች ህጻናትን የሚይዘው ነሰቶር የሆኑ ሰዎች ተሰብስበው መጠለያ ነገር ፈልጎ ይመስለኛል እዛ አካባቢ ታዝብ ያለ አይቻለሁ። ይሄ ነገር የሚሄድበት አቅጣጫ ጥሩ አይደለም። ምናልባት ወንጀሉን ሰርተዋል የሚባሉ ሰዎች አንድ፣ ሁለት፣ ሶስት፣ አራት፣ አምስት ሊሆኑ ይችላሉ። የሰው ህይወት ሊጎዱ ይችላሉ። እንደሚባለውም ደግሞ ሴቶችን ሊደፉ ይችላሉ። እነዚህ ልጆች ግን ቤተሰቦች ያደረጉት ሰዎች እነዚያ ሰዎች ለህግ መቅረብ ሲገባው አጠቃላይ ከዛ አካባቢ የመጡ ወጣቶችን በስራ የተሰማሩ እዚህ አካባቢ የወለዱ የተጋቡ ብዙ ደረጃ ያሉ ሰዎች አሉ። ሁሉም ሰው ጠቅልሎ ውጡ ማለት ተገቢ አይደለም። ተው የሚል ሰው አስፈላጊ ይመስለኛል።
በዛሬው ዕለት ጋዜጣዊ መግለጫ የሰጡት የመንግስት ኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ በቢሾፍቱ የተከሰተውን ሁኔታ በተመለከተ ጥያቄ ቀርቦላቸው ነበር።
በቢሾፍቱ የተባለው የተፈጠረውን ግጭት እናቃለን፣ ነገር ግን ደግሞ ያን ያህል የሚጋነን ግጭት አይደለም። ያንንም መንግስት የአካባቢው ወይ ደግሞ የከተማው መስተዳደር ቁጥጥር ስር አውሎታል። ወጣቶች በተለያዩ ምክንያቶች ግጭት ውስጥ የገቡበት ሁኔታ አለ። የሰው ህይወት አንድ ሰው ህይወት ያለፈበትና በዛ ምክንያት ደግሞ እርምጃ ለመውሰድ ያንን ለመበቀል በተንቀሳቀሱት ወጣቶች ምክንያት አንዳንዶቹ ስጋት ውስጥ የገቡበት ሁኔታ አለ። ስለዚህ ያንን መንግስት ቁጥጥር ስር በማዋል አሁን የከፋ ችግር የለም ማለት ነው።
በሌላ ዜና በአርባ ምንጭ ከተማ ሴቻ በተባለው አካባቢ ዛሬ ግጭት ተፈጥሮ እንደነበርና ግጭቱም በወጣቶች መካከል የተፈጠረ እንደነበረ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል። ከግጭቱ በኋላ ወጣቶች እየታሰሩ ነው ይላሉ ነዋሪው።
ወጣቱ ከፍተኛ እንቅስቃሴ አድርጎ በቃ ሰው ነበር የሆነ ፖሊሶች የዞሩ ወጣቶችን አሁን እየሰበሰቡ እየታሰሩ ነው። ብዙ ወጣቶች ተመጥተዋል፣ ግማሹ ታስሯል። ለጊዜው ሁሉም አቅጣጫ በቤተክርስቲያን መንግስት አቅጣጫ በቃ እያባረሩ ነው። ምንም አይነት ሰው ልዩ ኃይል አያስፈጋም። የቤተክርስቲያን ሰው አድርግም በቃ እየተባረሩ ነው ያሉት ማለት ነው። እና የአቀጣም የተደረገ ብዙ ወጣቶች
በመጨረሻም ዛሬ የስልክ ኢንተርኔት አገልግሎት ሙሉ ለሙሉ በሀገሪቱ መቋረጡን ያነጋገርናቸው በርካታ ሰዎች አረጋግጠውልናል። የኢንተርኔት አገልግሎት ለማግኘት ገደብ አልባ የኢንተርኔት አገልግሎት ወደሚገኝባቸው ህንጻዎች መሄድ የግድ ነበር ብለውናል። ማንም ሰው በእጅ ስልኩ ላይ ኢንተርኔት መጠቀም እንደማይችልም ነግረውናል። ሁኔታውን ለማጣራት የኢትዮ ቴሌኮም የህዝብ ግንኙነት ዳይሬክተር እና ኃላፊዎች ጋር በተደጋጋሚ የእጅ ስልኮቻቸው ላይ ሙከራ አድርጌ ነበር፣ አልተሳካም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩም የመጽሔት ርዕስ ከኢትዮጵያ ወቅታዊ ጉዳይ ጋር ያቆየናል። እስር ላይ ያሉ ሰዎች መብቶች ህግ በሚያዘው መሰረት አይጠበቁም ሲል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ምክትል ሊቀመንበሩ አቶ ሙላቱ ገመቹ አስታውቀዋል። እስረኞችን በመፍታትና ለህዝብ ጥያቄዎችም ተገቢ ምላሽ በመስጠቱ በኩል መንግስት በበለጠ ፍጥነትና ቁርጠኝነት እንዲንቀሳቀስ ኦፌኮ አሳስቧል። መንግስት በበኩሉ የቀጠሮና ፍርደኛ እስረኞች በመጪዎቹ ሁለት ወራት ውስጥ በህግ አግባብ እንደሚፈቱ ቀደም ሲል ገልጧል። መለስካቸው አመሃ ከአዲስ አበባ ተጨማሪ ዘገባ አለው።
የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ ለቪኦኤ እንደገለጹት እጅግ ብዙ የፓርቲ አባሎቻቸው ካለፉት ሁለት ዓመታት ጀምሮ በተቀሰቀሰው ህዝባዊ ተቃውሞ ምክንያት በኦሮሚያ በተለያዩ ስፍራዎች ታስረዋል ይላሉ። ከጥቂት ሳምንታት በፊት መንግስት በአገሪቱ ተፈጥረው በነበሩ ሁከቶችና ብጥብጦች የተሳተፉ ናቸው ተብለው በጥርጣሬ ተይዘው የተከሰሱ መሆኑ ፍርደኞች ይፈታሉ ቢልም የተፈቱት ጥቂት ናቸው ይላሉ አቶ ሙላቱ። በእርሳቸው አባባል ከታሰሩት ከስራ አስፈጻሚ አባሎቻቸው መካከል ዶክተር መረራን ብቻ ከመፍታታቸው በስተቀር ሌሎች አሁንም በእስር ላይ ናቸው ብለዋል።
ዛሬ ነገ ይፈቱልናል እያልን እየተጠባበቅን ነው። የተናገሩትን ይፈጽማሉ የሚል ግምት ነበረን። አሁን ይህ ሁሉ አልተደረገም። ይባስ ብሎ ደንዳውም በነበቀለ ላይ ፍርድ ቤትን ደፍራቸዋል ተብሎ 6 ወር ሁሉ ተወስኖባቸው አሉ። ከፍተኛ እንግልት ላይ ነው ያለን። ቀደም ሲል ቆይቶ ውሳኔ ተሰጥቶበት ታስሮ ያለው እንደ ኦልባና ሌሊሳ አይነቱ እስካሁን ድረስ ከእስር ቤት አልወጣም። ነበቀለም ነደጀነም ጉርሜሳና አዲሱም እነዚህ አልተፈቱም። ሌሎች ያልተፈቱ አባሎች አሉ። በአጠቃላይ በአገሪቷ ውስጥ ከኦሮሚያ ወደ 22000 የሚደርስ ህዝብ ነው ታሰረው። እና ስለዚህ ጥቂት ናቸው የተፈቱት። እንደተፈልጎ እንደተበቀነው አይደለም።
ጠቅላይ አቃቤ ህጉ አቶ ጌታቸው አምባይ ከጥቂት ሳምንታት በፊት በጽፈት ቤታቸው ሰጥተውት በነበረው መግለጫ የእስረኞችን አፈታት አብራርተው ነበር። በሁለት መልኩ እንደሚፈቱም አስረድተዋል። በክልልና በፌደራል ደረጃ ከዚህም በተረፈ ይቅርታን በተመለከተ ይህንን ብለው ነበር።
ይቅርታ የሚመለከተው በክስ ሂደት ተከሰው ፍርደኛ ሆነው የተፈረደባቸውና የፍርድ ጊዜያቸውን በማረሚያ ቤቶች ሆነው የሚፈጸሙ ታራሚዎችን በተመለከተ ነው። ይሄንንም በሁለት መንገድ ማየት አለብን። አንደኛ የፌደራል ፈቀደ ስልጣን በሆኑ ጉዳዮች ላይ ታስረው በክልልም ይሁን በፌደራል ደረጃ ባሉ ማረሚያ ቤት የሚገኙ የፌደራል ታራሚዎችን በተመለከተ ዝርዝር ጥናት ከተደረገ በኋላ ጥናቱ ወደ ፌደራል ይቅርታ ቦርድ እንዲቀርብ ይደረጋል። ወደ ይቅርታ ቦርድ ከቀረበ በኋላ ይቅርታ ቦርድ የእያንዳንዱን እስረኛ አጠቃላይ ሁኔታ ከመመዘኛው አንፃር ገምግሞ በሚያጸድቀው መሰረት ለሀገሪቱ ርዕሰ ብሔር የሚልክበት የሀገሪቱ ርዕሰ ብሔር ደግሞ ሲያጸድቁት የይቅርታ ተጠቃሚ የሚሆኑበት ስራ በመሰራት ላይ ያለ መሆኑ ግልጽ ግንዛቤ እንዲወሰድበት ማድረግ ተገቢ ይሆናል።
የቀጠሮ እስረኞችም ቢሆኑ ክስ የሚቋረጥበትን አካሄድና ክሱ የሚቋረጠውም በፌዴራል ደረጃ በጠቅላይ አቃቤ ሕግ እንደሚሆን አስረድተዋል። በአጠቃላይ ይህ ሂደት በሁለት ወራት እንደሚጠናቀቅም ጠቁመው ነበረ። ቪኦኤ ይህን በማስታወስ ኦፌኮ በዚህ ረገድ አልቸኮልም ወይ የሚል ጥያቄ ለአቶ ሙላቱ ሰንዝሯል።
አልቸኮልም፣ እንፈታለን ከተባለ ይሄ ዳታው እጃቸው ነው ያለው። በቀናት ጊዜ ውስጥ ማድረግ የሚቻል ነገር ነው። ጊዜ የሚወስድም አይደለም፣ ሌላ ምርመራ የሚካሄድም አይደለም። በሕግ ሂደት ውስጥ ያሉት ሰዎች እጃቸው ነው ያሉት፣ ታሳሪዎች ናቸው። ዛሬ እንወጣለን ነገ እንወጣለን እያሉ በተስፋ የሚጠባበቁት ጉዳይ ነው እና ስለዚህ ጊዜ የሚወስድ አይነት ነገርም አይደለም። ሆን ተብሎ የሚያቆዩት አይነት ነገር ነው ወይም ደግሞ በስራቸው ዳተኝነት እንደነበረው አይነት ነገር ነው የሚታየን እንጂ እና አልቸኮልንም።
አቶ ሙላቱ አክለው እንደተናገሩት ከሆነ በአሁኑ ወቅት በእስር ላይ የሚገኙት የፓርቲያቸው አባላት በማረሚያ ቤት እንግልት እንደሚፈጸምባቸው፣ ህጋዊ መብታቸውም እንደማይጠበቅ ያስረዳሉ። እንደ ምሳሌም የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ባደረባቸው የደም ግፊት ሳቢያ ያጋጠማቸውን የአይን ህመም ለመታከም እንደተከለከሉ አስታውሰዋል። አሁን በሀገሪቱ በተለያዩ አካባቢዎች የሚታዩ ግጭቶች መነሻ ደግሞ መንግስት የህዝብ ጥያቄን መፍታት ባለመቻሉ ነው የሚሉት አቶ ሙላቱ በዚህ ረገድ ቢያተኩር ለመንግስት ይሻላል ይላሉ።
እነዚህ በህዝብ መካከል የሚደረጉ ነገሮች ሁሉ መነሻው ከመልካም አስተዳደር እጦት፣ የህዝቡን ጥያቄ መመለስ ያለመቻል፣ ተገቢ መልስ መስጠት ያለመቻል፣ የህግ የበላይነትን ማስከበር ያለመቻል፣ ከየቦታው አሁን የሚነሱትን ጥያቄዎች ሁሉ መነሻው የህዝብ ጥያቄ ነው። መንግስት ይሄንን ወደ ጎን ትቶ ራሱን እያደራጀ ነው ያለው። ይሄ ደግሞ አሁን የቀረቡትን ጥያቄዎች ይፈታል አይደለም፣ የበለጠ ነገሮችን የሚያባብስና ወዳልተፈለገ አካባቢ የሚሄድ ቀውስ የሚፈጥር ነው።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ሀገሪቱ አሁን ለገባችበት ቀውስ መሰረታዊ መፍትሄ ለማግኘት መንግስት በኢትዮጵያ ጉዳይ ያገባኛል ከሚሉ ኃይሎች ጋር በጠረጴዛ ዙሪያ መወያየት ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለቀጣዩ ዘገባም እዚያው አዲስ አበባ እንቆይና ወደ ሌላው ዘጋቢያችን እናልፋለን፣ ወደ እስክንድር ፍሬው። በወልዲያና በሌሎችም የሰሜኑ ከተሞች የተከሰተውና የሰው ሕይወት የጠፋበት ግጭት በመጣራት ላይ መሆኑን መንግስት አስታውቋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ እንዳሉት ጥፋተኛ ሆኖ የተገኘ የጸጥታ አባልም ሆነ ሌላ አካል ከተጠያቂነት ሊያመልጥ አይችልም። ሚኒስትሩ ዛሬ የሰጡትን መግለጫ እስክንድር ተከታትሎ ነበር።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዛሬ የሰጡት መግለጫ በልዩ ልዩ ጉዳዮች ላይ ያተኮረ ነው። ከጋዜጠኞች የተነሱ ጥያቄዎች ግን በአብዛኛው በወልዲያና በሌሎች የሰሜን ወሎ ከተሞች በተከሰተው ሁኔታና በጠፋው የሰው ህይወት ላይ አተኩረዋል። ግጭቶች የቀጠሉት የሰው ህይወትም የጠፋው ገዢው ፓርቲ ኢህአዴግ ለለውጥ መነሳቱን በገለጸ ለተከሰቱት ችግሮችም ኃላፊነቱን እንደሚወስድ ባስታወቀ ማግስት ነው። ይህንን እንዴት እንደሚመለከቱት የተጠየቁት ሚኒስትሩ ተከታዩን መልሰዋል።
በሰሜን ወሎ የተከሰተውን ችግሮችን በራሳቸው ነባራዊ ሁኔታ ብንረዳ ይሻላል። የራሱ ነባራዊ ሁኔታ አለ። ግዴታ መንግስት ካስቀመጠው አቅጣጫ ጋር ተያይዘነት አለው ብሎ መደምደም ትክክል አይደለም። ስለዚህ መነሻ አለ። ምናልባት ከአከባቢው ከዚህ በፊትም ስነሳ የነበረው የልማት ጥያቄ ሊኖር ይችላል። በዛ በዓል ላይ ከዛ በዓልም በፊት በስፖርት ሰበብ የተፈጠረውና ያለፈውን የሰው ህይወት እናስታውሳለን፣ በወልዲያ አከባቢ ማለት ነው። ከዛም ያቁስል ከመዳን በፊት እንደገና ደግሞ ባልተጠበቀ ሁኔታ በበዓል ላይ ያ ችግር ተከሰተ። ያ ችግር የሰው ህይወት እስኪጠፋ ድረስ እንዳይደርስና ቁጥጥር ስር ቢውል ሁላችንም ደስተኛ እንሆናለን። ነገር ግን ችግሩ ተፈጥሯልና ይሄ መንግስት የችግሩን ብልት አላገኘም ብለን መደምደም አንችልም። ችግሮች አሉ። ነገር ግን በነባራዊ ሁኔታው መረዳት ያስፈልጋል። ያንን ደግሞ የክልሉ መንግስት ችግሩን ከነ መንስኤው በማጣራት መፍትሄ እንዲያገኝ እየሰራ ነው የሚገኘው፣ ከህዝቡ ጋር በማወያየት ማለት ነው።
በወልዲያና በሌሎችም የሰሜን ወሎ ከተሞች በተከሰተው ግጭት የጸጥታ ኃይሉ አላስፈላጊ ኃይል ስለመጠቀሙ የአይን ማኞችን የተከሰተ ጥያቄም ለሚኒስትሩ ቀርቧል። መንግስት በዚህ ጉዳይ ላይ ምን ይላል? ምን ያህልስ ተጠያቂ ያደርጋል በሚል ነው ጥያቄው የቀረበው። የሚኒስትሩ ምላሽ ተከታዩ ነው።
ግጭቶች ሲፈጠሩ በአጠቃላይ የኃይል አጠቃቀም በተመለከተ ስፔሲፊክሊ ደግሞ የሰሜን ወሎ በተመለከተ ይሄ ጉዳይ ተጣርቶ በእጃችን ስትደርስ በዚህ ላይ መብራሪያ የምንሰጠው ይሆናል። የፌደራል የደህንነት ምክር ቤት ይሄንን ጉዳይ በቅርበት ይከታተላል። ምናልባት ተመጣጣኝ ያልሆነ እርምጃ በመወሰድበት ጊዜ ቅድም እንደገለጽኩት ማንንም ሰው ከተጠያቂነት አይድንም። እንደ ሀገር የምንፈልገው አንድ ሰው መከላከያ ሰራዊት የሚሆን ወይ ደግሞ ሌሎች ፖሊሶች ተገደለ ማለት ለኛ ውርደት ነው፣ እንደ ሀገር ማለት ነው። ምክንያቱም ይሄ በዲሞክራሲ የሚመራ ሀገር ነው። ዲሞክራሲ ባህል እንዲያብብ የምንሰራበት ሀገር ነው። ስለዚህ የሰብአዊ መብት ጥሰት ሀገራችን መገለጫ መሆን የለበትም። ይሄንን በሚሰማበት ጊዜ በሀዘን ነው የምንሰማው ማለት ነው። ይሄ ችግር ግን መነሻው ምንድነው የሚለውን በትክክል ማወቅ አለብን። እያንዳንዳችን ኃላፊነታችንን መወጣት አለብን። ችግሮች በሚፈጠሩበት ጊዜ በተቻለ መጠን ጉዳት ሳይደርስ የጸጥታ አካሎቻችንም ጉዳት ሳይደርስ መቆጣጠር እንዲችሉ ስራዎች እየተሰሩ ነው የሚገኘው። ነገር ግን ደግሞ እንደምናየው ስህተቶች አሉ። የነዛ ስህተቶች መንስኤ ደግሞ የተለያዩ አካላት ሊሆኑ ይችላሉ። ስለዚህ ያ ተጣርቶ በሚቀርብበት ጊዜ እናቀርባለን።
ለጠፋው የሰው ህይወትና ለወደመው ንብረት ተጠያቂ የሆኑ የጸጥታ አካላት የሚሆኑ ሌሎች የህብረተሰብ ክፍሎች ከህግ ሊያመልጡ አይችሉም ሲሉም ዶክተር ነገሪ አብራርተዋል።
የማንነት ምን ይተራ የጸጥታ አካልም ደግሞ እነከሌ ነው እንደዚህ ያደረጉት፣ እነከሌ ነው ጥፋት ያደረሱት፣ የነከሌ ስራውት የሚባለው በግለሰብ ደረጃ ሳይሆን አንዳንድ ሚዲያዎች ላይ እንደምናየው ማለት ነው። ይሄ ቅድም እንደገለጽኩት እኛን የሚጠቅም አይደለም። የጸጥታ አካል የሚሆን የትኛውም የጸጥታ አካል ከህግ በላይ አይደለም። ካጠፉ የማይጠይቁበት ምክንያት የለም ማለት ነው። ዜጋውም ደግሞ ወጣቱም ጭምር ካጠፋ በጥፋቱ መጠን ይጠየቃል። ነገር ግን የልማት ጥያቄን እየጠየቁ የተጠቃሚነትን ጥያቄ እየጠየቁ ለምን ጥያቄ ጠየቅ ብሎ የሚወሰድ እርምጃ መኖርም የለበትም። ይሄ የመንግስት ፍላጎትም አይደለም። እንደዚህ አይነት ችግሮች ስህተቶች ተፈጥሮ ከሆነ ተጣርቶ አስፈላጊው እርምጃ እንደሚወሰድ ነው። ከዚህ በፊትም ሲወሰድ እንደነበረው አሁንም ደግሞ መንግስት የትኛውንም አካል ተጠያቂ መሆን ያለበትን ተጠያቂ ያደርጋል። መታወቅ ያለበት ይሄ ነው። ነገር ግን እንዲሁ ዝም ብሎ ማለት ነው የጸጥታ አካልንም ስም ለማጥፋት ከተለያዩ የመረጃ ምንጮች የምንሰማቸው አላማ ስላለ ነው። በህዝቡና በጸጥታ አካል መካከል መተማመን እንዳይኖር ሆን ብሎ ተፈልጎ የሚሰራ ስለሆነ ያንንም ደግሞ በትክክል አውቀን ትክክለኛውን መረጃ በመውሰድ ትክክለኛ አመለካከት ሊኖረን ይገባል ማለት ነው። የጸጥታ አካላት ከህዝቡ ነው የወጡት፣ ዜጎቻችን ናቸው። ካጠፉት ተጠያቂ ይሆናል። ነገር ግን ደግሞ ስራቸውን በአግባቡ እንዲሰሩ ለነሱ ያለን አመለካከትም ደግሞ ተገቢ መሆን ያለበት አመለካከት ነው።
መንግስት የተከሰቱ ግጭቶችን እንደሚያጣራና ለሰው ህይወት መጥፋት ተጠያቂ የሆኑ አካላት ለፍርድ እንደሚቀርቡ ሲገልጽ የመጀመሪያው አይደለም። ከጥቂት ወራት በፊት በመሰላቅ አደረገ ጨለንቆ ከተማ 15 ሰዎች የተገደሉበት ግጭት ለምሳሌ እንደሚጣራና ለህዝብ ይፋ እንደሚደረግ ተገልጾ ነበር። በወልዲያ መርሳና ቆቦ የተከሰተው ግጭትና የሰው ህይወት መጥፋትም እንደሚጣራ እየተገለጸ ነው። በርግጥ ተጣርቶ አጥፊዎችም ተጠያቂ ሆነው ለህዝብም ተገልጾ ያውቃሉ ወይ ለሚለው የአሜሪካ ድምጽ ጥያቄም ዶክተር ነገሪ መላሻላቸው
ባንድ ወቅት በተፈጠረው ችግር ያ ችግር የተጣራ ነው የተባለው ተጣርቶ አስፈላጊው እርምጃ እንደተወሰደ ማመን ያስፈልጋል። እንደዚህ አይነት ጥያቄ ያለባቸው አካላት ግን በዚህ አይነት መድረክ ላይ ይጣራል ከተባለ ከተወሰነ ጊዜ በኋላ የመመለከታቸው ተቋማት አሉ። አሁን ያነሳው በመስራቁ ያግራችን ክፍል የተከሰተውን ችግር በተመለከተ በጊዜው ተጣርቷል በሂደትም ደግሞ ቁጥጥር ስር ይዋሉ አካላት አሉ ማለት ነው። እነዚህ እነማን ናቸው ለምባለው ለምሳሌ የፌደራል ፖሊስ እያንዳንዱ ዝርዝሩን ይዟል። ጋዜጠኞች ስፔሲፊካሊ በዚህ ላይ ብቻ መስራት ይችላሉ ማለት ነው። ሌሎችም አካላት ከፍርድ ጋር የተያያዙ የፌደራል አቃቤ ህግ የክልል እነዚህን ጉዳዮች የሚከታተሉ ስለሆነ እነሱ ጋር መከታተል ይችላል። እኛ ባለን መረጃ ግን በትክክል ተጣርቶ ቁጥጥር ስር የዋሉ አካላት እንዳሉ መውሰድ ነው የሚያስፈልገው። አሁንም ደግሞ ስለሌለ ነገር አይደለም ምን እናገረው ይቻላል ከሁለቱም ለምሳሌ ከህዝብ ወጣቶች ከዛም ውጪ ደግሞ ከጸጥታ አካላትም በተመሳሳይ ሁኔታ በጥፋት ቁጥጥር ስር የዋሉ አካላት አሉ። እነዚህን በዝርዝር ከፈለጋችሁ ፌደራል ፖሊስ በግልጽ ሊሰጣችሁ ይችላል ማለት ነው። ይሄ መረጃ አለ በትክክል። ስለዚህ ማንንም ሰው ከህግ በላይ አይደለም በሚልበት ጊዜ እንዲው ለማለት ብቻ አይደለም። ምንም እንኳን ክፍተቶች ቢኖሩ አሁን ትናንትና በዚህ በፍርድ ቤት ሂደት ላይ በፖሊስ ቁጥጥር ስር ያሉት በተመለከተ ከፓርላማ ጥናት ያደረጉት ያቀረቡበት ግልጽ ማለት ነው። ከህዝብ የሚደበቅ ነገር የለም። እስካሁን ድረስም ጉዳት ያደረሱ አካላት ቢኖሩ አሁንም ከተጠያቂነት የሚያመልጡበት ሁኔታ የለም። ህዝቡም ይሄንን አውቆ ድርሻውን ሊወጣ ይገባል ማለት ነው። ስለዚህ ይሄ እንዲሁ ዝም ብሎ የሚሰጥ ጉዳይ እንዳልሆነ ነው። ነገር ግን ደግሞ በየቀበሌው በየወረዳው በየዞኑ በየክልሉ የሚደረጉ ብዙ በየቀኑ የሚወሰዱ እርምጃዎችን ሰብስቦ በአንድ ፕሬስ ኮንፈረንስ ሊስት ማድረግ ማስቸጋሪ ነው አሰራሩ ራሱ። ስለዚህ ይሄንን እንደ ሳይመንት በመውሰድ ይሄንን ቬሪፋይ የማድረግ ስራው የጋዜጠኞች ስለሆነ ይሄንን በድፍረት እርምጃ እየተወሰደ መሆኑን እንናገራለን።
ከአዲስ አበባ በቅርብ ርቀት ላይ በመትገኘው የኦሮሚያዋ ቢሾፍቱ ወይም ደብረዘይት ከተማ የተከሰተውና የሰው ህይወት የጠፋበት ግጭት ሁኔታም ለሚኒስትሩ ከቀረቡት ጥያቄዎች አንዱ ነበር።
በቢሾፍቱ የተባለው የተፈጠረው ግጭት እናቃለን ነገር ግን ደግሞ ያን ያህል የሚካነን ግጭት አይደለም። ያንንም መንግስት ያከባቢው ወይ ደግሞ የከተማው መሳደር ቁጥጥር ስር አውሎታል። ወጣቶች በተለያዩ ምክንያቶች ግጭት ውስጥ የገቡበት ሁኔታ አለ። የሰው ህይወት አንድ ሰው ህይወት ያለፈበትና በዛ ምክንያት ደግሞ እርምጃ ለመውሰድ ያንን ለመበቀል በተንቀሳቀሱት ወጣቶች ምክንያት አንዳንዶቹ ስጋት ውስጥ የገቡበት ሁኔታ አለ። ስለዚህ ያንን መንግስት ቁጥጥር ስር በማዋል አሁን የከፋ ችግር የለም ማለት ነው።
የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዛሬ የሰጡት መግለጫ ግጭቶችን የሚያባብሱ ዘገባዎች ለማንም እንደማይበጁ ያሳሰቡበትም ነው። ከዚህ አንጻርም መንግስት በልማት ረገድ አስመዘገባቸው ያሏቸውን ውጤቶች ተቃቅሰዋል። ችግሮች ቢኖሩም እነዚያን ችግሮች ለመፍታት ጠንክሮ እየሰራ መሆኑንም አስረድተዋል። ያስመዘገብናቸውን ድሎች ከምክንያታዊነት ባፈነገጠ አስተሳሰብ እንዳናጣ መንቀሳቀስ አለብን ሲሉም ነው ሚኒስትሩ ያጠቃለሉት። በሌሎች ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድረን ለዘገባው እናመሰግናለን። አድማጮች ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። ወደ ጎረቤት ኬንያ ጉዳይም ይወስደናል። የኬንያ መንግስት በያዝነው ሳምንት የዘጋቸው 3 የቴሌቪዥን ጣቢያዎች ተከፍተው ስርጭት እንዲጀምሩ በከፍተኛው ፍርድ ቤት የተሰጠውን ትዕዛዝ ችላ ማለቱ ተገለጠ። የአሜሪካ ድምጹ ማይክል ብራውን ያጠናቀረውን ዘገባ ዝርዝር ቆንጅታየ ነው ይዛ ቀርባለች።
ማክሰኞ ዕለት ተቃዋሚ መሪ ራይላ ኦዲንጋ እንደ ፕሬዚደንት ቃለ መሐላ ያደረጉበትን ስነ ስርዓት ለማስተላለፍ ማቀዳቸውን ተከትሎ የሀገሪቱ መንግስት የዘጋቸው 3 ዋና ዋና የቴሌቪዥን ጣቢያዎች እንዲከፈቱ ከፍተኛው ፍርድ ቤት ትናንትና ነው ትዕዛዝ የሰጠው። ዋና ከተማዋ ናይሮቢ ውስጥ የተካሄደውን ስነ ስርዓት በብዙ 10 ሺዎች የተቆጠሩ የኦዲንጋ ደጋፊዎች ተገኝተው ተመልክተዋል። አላማውም ባለፈው አመት በተካሄደውና ኦዲንጋ ተጭበርብሯል ባሉት ፕሬዝደንታዊ ምርጫ ኡሁሩ ኬንያታ ማሸነፋቸውን ለመቃወም ነው። የኬንያ መንግስት የቴሌቪዥን ጣቢያዎቹ ስርጭት እንዲቋረጥ ማድረጋችን ትክክለኛ እርምጃ ነው ሲል ከፍርድ ቤቱ ትዕዛዝ ቀደም ብሎ ሲሟገት ቆይቷል። የሀገር ውስጥ የጸጥታ ሚኒስትሩ ፍሬድ ማቲያንጋ
We have commenced wide-scale investigation targeting individuals.
በተለያዩ ግለሰቦችና ድርጅቶች ላይ በሰፊው ምርመራ ጀምረናል። ምርመራው አንዳንዶቹን የብዙሃን መገናኛዎች ይመለከታል። ነገር ግን በእነሱ ብቻ የሚወሰን አይሆንም። ይህን የምናደርገው በቁርጠኝነት ነገር ግን ሕጉን በተከተለ መንገድ ነው። ስለዚህ ይሄ ምርመራ እስከሚጠናቀቅ አንዳንድ የተወሰዱ እርምጃዎች እንዳሉ ይቆያሉ ማለት ነው። ለምሳሌ ያህል ስርጭታቸው እንዲቋረጥ የተደረጉት ጣቢያዎች ምርመራው እስኪያልቅ አይከፈቱም።
የኬንያ ከፍተኛ ፍርድ ቤት ትናንትና ባስተላለፈው ውሳኔ ጉዳዩ እልባት እስከሚያገኝ የቴሌቪዥን ጣቢያዎቹ ሰራተኞች ወደ ስራቸው እንዲመለሱ መንግስት በጣቢያዎቹ ስራ ጣልቃ እንዳይገባ ነው ያዘዘው። ተቃዋሚ መሪ ራይላ ኦዲንጋ በበኩላቸው ለጋዜጠኞች በሰጡት ቃል በኬንያ በዲሞክራሲ ላይ ከባድ ጥቃት እየተፈጸመ ነው፣ ገዢው ፓርቲ አእምሮውን ስቷል ብለዋል። ዩናይትድ ስቴትስ በበኩሏ ኦዲንጋ ራሳቸውን በራሳቸው በፕሬዝዳንትነት ቃለ መሐላ ማስፈጸማቸው እጅግ እንዳሳሰባት ገልጻ የሀገሪቱን ህገ መንግስትና የህግ የበላይነት የሚጎዳ ተግባር ተቀባይነት የለውም ስትል አስታውቃለች። የኬንያ መንግስትንም የመናገር ነጻነትን እንዲያከብር የቴሌቪዥን ጣቢያዎችን በተመለከተ በፍርድ ቤት የተሰጠውን ትዕዛዝ ተግባራዊ እንዲያደርግ ዩናይትድ ስቴትስ አሳስባለች።
ምንድን ነው?
አዲሱ የጀመረ ይመስላል። ለምታስተዋውቀው አንተ ነህ።
ሙዚቃ የሙዚቃ የላከልን ዮሐንስ ብርሃኑ ጆኒ ቢ ይባላል።
ዮሐንስ ብርሃኑ በሌላ ስራዎቹ እናውቀዋለን።
ኳስ ተጫዋች ነበር፣ ኢትዮጵያ አየር መንገድ ተጫዋች ነበር፣ እዚህ ለሰሜን አሜሪካ ስፖርት ፌዴሬሽን ይጫወት ነበር። አሁን ግን ጥልቅ ብሎ ሙዚቃ ውስጥ ገብቶ እቺን ትዝታን የጥንት የኢትዮጵያን ባለውለታዎች የሚያስታውስበት ነጠላ ዜማ ለቋል በቅርቡና ልክልሃለሁ ባለው መሰረት ልኮልኛል። ጆኒ በጣም አመሰግናለሁ። የላከልንም ኩባንያ እናመሰግናለን።
አዎ ትዝታው ግን የጀመረ ይመስላል።
ጀምሯል።
የትዝታ ዜማ ያስታውቃል።
ግን በል ነው መሰለኝ። እሺ ዝም
አብረን እንስማ።
የትላንት ሲነገር የቀድሞ ሲወሳ የትላንት ሲነገር የቀድሞ ሲወሳ ስንት ጀግና አለበት ስሙ ማይረሳ ስንት ጀግና አለበት ስሙ ማይረሳ የአፍሪካን አባት ግርማዊነታቸው የአፍሪካን አባት ግርማዊነታቸው ዘላለም ይኖራል ሲጠራ ስማቸው ዘላለም ይኖራል ሲጠራ ስማቸው የአፍሪካን መሪዎች ጠርተው ባገራቸው የአፍሪካን መሪዎች ጠርተው ባገራቸው አንድነውን ብለው መንገድ መሯቸው አንድነውን ብለው መንገዱን መሯቸው ምንም ቢሆን ሞት በግፍ በጭካኔ ምንም ቢሆን ሞት በግፍ በጭካኔ አክሊሏም ተወልደን አረሳውም አክሊሏም ተወልደን አረሳውም ስለ አፍሪካ ክብረት ሁሌም ስታወሩ ስለ አፍሪካ ህብረት ሁሌም ስታወሩ እንደምን ይረሳል ያ ከተማይቱ እንደምን ይረሳል ያ ከተማይቱ ያገረ ሱዱኪ ገረሷ ባቦራ ያገረ ሱዱኪ ገረሷ ባቦራ የወገን አለኝታ ሟች ነው ለባንዲራ የወገን አለኝታ ሟች ነው ለባንዲራ ዘመናት ቢያልፉ አመታት ቢነግዱ ዘመናት ቢያልፉ አመታት ቢነግዱ አሉላ ይረሳማ ባነጋውንዱ አሉላ ይረሳማ ባነጋውንዱ
ነገሩ ምን እንደሆነ ገብቷል አሉላ ብሎ እስከሚጠራ ነው የቆየው
ነው
አንተ ነህ
በታሪክ እንኖርሳለን የሀገራችንን ጀግኖች ነው ያስታወሰው አዲሱ ከወትሮ በተለየ መንገድ ያውም ሰዓት በሌለን ሰዓት በሌለን አጋጣሚ ብርሃኑ ረዘለግ ብሎ መጫወት ይችላል አድማጮች መግለጽ አለ
ምክንያቱ ምንድነው
ምክንያቱ የቴክኒክ ክልገት መሆናል ይሄ ቴክኒክ የሚለው ቃል አሻሚ ነው
መኪናው አይሰራም
አጥራና
የተጫኑትን ፕሮግራሞች ሁሉ ለናጫውት አልቻልንም ስለዚህ ጆኒ በደም እየዘፈነ ነው
የተጫወተ ነው ምናልባት ለሁለቱም ፕሮግራሞች በቂ ላይሆን ይችላል ሰዓታችን እሺ አሁን
እናልባት ሲሆን ተተከከለ ይመስላል ብርሃን እንደምትነግረን
የሞከረች ነው
ሌላ መንገድ አድማጮች ከምሽቱ 3 ሰዓት ከ41 ደቂቃ ላይ ነን ቀጣዩ ፕሮግራም አፍሪካ በጋዜጦች አዳነች ፍሳዬ የምታቀርበው ይሆናል እንሆ
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል የኢትዮጵያ የግብጽና የሱዳን መሪዎች በአፍሪካ ህብረት ጉባኤ ጎን ተገናኝተው ተነጋገሩ። ዶናልድ ትራምፕ የአፍሪካን ህዝብ እጅግ አከብራለሁ የሚል ደብዳቤ ለአፍሪካ መሪዎች ላኩ። ዘመናዊ ሰዎች ከአፍሪካ የወጡት ከሚታመነው ጊዜ በፊት መሆኑ ተገለጸ የሚሉት ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የኢትዮጵያ የግብጽና የሱዳን መሪዎች የታላቁ ህዳሴ ግድብ ግንባታን አስመልክቶ አጣብቂኝ ውስጥ ስላስገባቸው ጉዳይ ለመነጋገር በአፍሪካ ህብረት መሪዎች ጉባኤ ጎን ባለፈው ሰኞ እንደተሰበሰቡ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ገልጿል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የግብጹ ፕሬዝዳንት አብደል ፋታህ አልሲሲ እና የሱዳን ፕሬዝዳንት ዑመር አልባሽር ጠቅላይ ሚኒስትሮቻቸውና ሌሎች ጉዳዩ የሚመለከታቸው የሚኒስቴር መስሪያ ቤቶች መፍትሄ ባልተገኘላቸው ነጥቦች ላይ ተነጋግረው በአንድ ወር ጊዜ ውስጥ ለሶስቱ ሀገሮች መሪዎች ዘገባ እንዲያቀርቡ መመሪያ እንደተሰጣቸው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጹን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ሶስቱ መሪዎች በአንድ ዓመት ጊዜ ውስጥ እንደገና ለመገናኘት መወሰናቸውን በሶስቱ ሀገሮች መካከል ትብብር ለማጠናከር ሲሉም የሶስቱ ሀገሮች የመሰረተ ልማት ገንዘብ ለመመስረት ማቀዳቸውን ድረገጹ አክሏል። ግብጽ በ4.6 ቢሊዮን ዶላር ወጪ የሚገነባው ታላቁ የህዳሴ ግድብ የውሃ ድርሻዬ እንዲቀንስ ያደርጋል የሚል ስጋት አላት። ኢትዮጵያ በኩሏ ግድቡ ለሀገር ልማት እንደሚያስፈልጋት ገልጻ የግድቡ መገንባት በግብጽ የውሃ ፍሰት መጠን ላይ ብዙም ጉዳት እንደማያደርስ ካይሮን ለማሳመን እየሞከረች ነው። ዋናው አጨቃጫቂ ነጥብ ግድቡን ውሃ ለመሙላት የሚወስደው ጊዜና በሙሌቱ ወቅት የግብጽን የውሃ ፍሰትን ይቀንስ እንደሆነ ነው። ኢትዮጵያ የግድቡ ግንባታ ለህዝቧ የሞትና የሽረት ጉዳይ ነው ስትል፣ ግብጽ በበኩሏ የናይል ውሃ ለህዝቧ የሞትና የሽረት ጉዳይ ነው እንደምትል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለአፍሪካ መሪዎች በጻፉት ደብዳቤ የአፍሪካን ህዝብ እጅግ አከብራለሁ፣ በመጪው ግንቦት ወር የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪካ ሰፊ ጉብኝት ያደርጋሉ ማለታቸውን ኤንቢሲ ኒውስ የተባለው የአሜሪካ የቴሌቪዥን ስርጭት ድረገጽ ዘግቧል። ኤንቢሲ ኒውስ እጅ ውስጥ የገባው ደብዳቤ የተጻፈው ባለፈው ሐሙስ ሲሆን ወደ አፍሪካ መሪዎች የተላከው ባለፈው ሳምንት ማብቂያ ላይ የአፍሪካ ህብረት መሪዎች ጉባኤ ከመደረጉ በፊት መሆኑን ዘገባው ጠቅሷል። ይህን ደብዳቤ ጻፉት ስለ ፍልሰት ጉዳይ በተነጋገሩበት ስብሰባ ላይ የአፍሪካ ሀገሮችን ቁሻሻና ደሳሳ ሲሉ አንቋሸዋል የሚለው ወሬ ከፍተኛ ቁጣ ካስነሳ በኋላ ነው። ትራምፕ ይህን ቃል አልተጠቀምኩም ሲሉ አስተባብለዋል። ይሁንና በስብሰባው ላይ የነበሩት ዲሞክራት ሴኔተር ዲክ ደርበን በስብሰባው ላይ አፍሪካውያን ሀገሮችን በሚመለከት ሲያነሱ ቁሻሻና ደሳሳ የሚለውን ቃል በተደጋጋሚ መናገራቸውን ጠቅሰዋል ይላል ኤምቢሲ ኒውስ ድረገጽ ላይ የወጣው ዘገባ። በእንዲህ አይነት አነጋገር የተቆጡት የአፍሪካ መሪዎች አባባሉን አውግዘዋል። የጋናው ፕሬዚደንት በወዳጅ ሀገር መሪ የተባለም ቢሆን ይህን ያለው ምን ያህል ሀያል መሪም ቢሆን እንዲህ አይነቱን ስድብ በምንም አይነት አልቀበልም ብለዋል። ፕሬዚዳንት ናና አኩፎአዱ አያይዘውም ጋና ቁሻሻና ደሳሳ እንዳልሆነች ላረጋግጥ ወዳለሁ ማለታቸውን ዘገባው ጠቅሷል። የሴኔጋል ፕሬዚደንት ማኪ ሳል ባወጡት መግለጫ አፍሪካና ጥቁር ሕዝብ በሁሉም ወገን ሊከበሩ ይገባል ሲሉ አስገንዝበዋል። 55 ሀገሮችን በአባልነት ያቀፈው የአፍሪካ ሕብረት አፍሪካውያን በባርነት ዩናይትድ ስቴትስ መግባታቸውን ታሪካዊ እውነታ መሰረት በማድረግ ተቀባይነት ያገኘውን ባህሪና ተመክሮን ይሽራል ሲሉ ቃል አቀባይ ኢባ ካሎንዶ መናገራቸውን ዘገባው አውስቷል። ባለፈው አርብ ዳቮስ በተካሄደው የዓለም የኢኮኖሚ መድረክ ጉባኤ ላይ ፕሬዚደንት ትራምፕ አዲሱ የአፍሪካ ህብረት ሊቀመንበር ከሆኑት የሩዋንዳ ፕሬዚደንት ፖል ካጋሜ ጋር ተገናኝተው በተነጋገሩበት ወቅት ወዳጄ ብለዋቸዋል። ፕሬዚደንቱ ለአፍሪካ መሪዎች በጻፉት ደብዳቤ የዩናይትድ ስቴትስና የአፍሪካ አጋርነትን እንዲሁም የጋራ እሴትን አጥብቄ አከብራለሁ፣ ከአፍሪካ ሀገሮች ጋር ጠንካራና በመከባበር ላይ የተመሰረተ ግንኙነት እንዲኖር ለማድረግ ቁርጠኛ ነኝ ብለዋል። የዩናይትድ ስቴትስና የአፍሪካ ወታደራዊ ኃይሎች አሸባሪነትን አሸንፈው አስተማማኝ ጸጥታ ያላቸው ማህበረሰቦችን ለመመስረት ጎን ለጎን ሆነው እየታገሉ መሆናቸውንም ሳይጠቅሱ አላለፉም ሲል ኤንቢሲ ኒውስ ድረገጽ ላይ የወጣው ጽሑፍ አስነብቧል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዘመናዊ ሰዎች ከአፍሪካ የወጡበትን ጊዜ የሚያመላክት ቅሪት አካል እንደተገኘ ተመራማሪዎች ተናግረዋል ይላል። ከእስራኤል የተገኙ አዲስ ቅሪቶች እንደሚያሳዩት የእኛ ዘሮች የሆኑት ሆሞ ሳፒያን 185,000 ዓመታት ለሆነ ጊዜ ከአፍሪካ ውጭ ኖረዋል። በፊት ከተገኘው ማስረጃ 80,000 ዓመታት ቀድመው እንደወጡ ነው የሚያሳየው። የጥናቱ ተባባሪ መሪ ፕሮፌሰር እስራኤል ሄርሽኮቪት ለቢቢሲ ኒውስ ሲናገሩ ይህ ግኝት ከቅርብ ጊዜያት ወዲህ ሲታመንበት የቆየውን የሰዎች አዝጋሚ እድገት አመለካከትን ከመሰረቱ ይቀይራል ብለዋል። የእኛ ዝርያዎችን ብቻ ሳይሆን በዛን ጊዜ ከአፍሪካ ውጭ የኖሩት ዘመናዊ ሰዎችን በሚመለከት የሰዎች አዝጋሚ ለውጥ ታሪክ በአዲስ መልክ መጻፍ ይኖርበታል ሲሉ የቴል አቪቭ ዩኒቨርሲቲ ተመራማሪ አስረድተዋል። በጥናቱ ውስጥ ያልተሳተፉት በለንደን የተፈጥሮ ታሪክ ቤተ መዘክር የሚሰሩት ፕሮፌሰር ክሪስ ስትሪንገር ይህ ግኝት ከአፍሪካ ውጭ የኖሩትን ዘመናዊ ሰዎች ጊዜን በ130,000 ዓመት ዕድሜ ይወሰን የነበረውን እምነት ይሰብራል ማለታቸውን የቢቢሲ ኒውስ ዘገባ ጠቁሟል። አዲሱ ሳይንሳዊ የጊዜ ማስረጃ የዘመናዊ ሰዎች ዝርያዎች በአሁኑ ወቅት ከከሰሙ በ10,000 ከሚቆጠሩ ጥንታውያን ሰዎች ጋር ሳይገናኙ እንዳልቀረ ያመለክታል። ዘመናውያኑ የሰው ልጅ ዝርያዎች ከአፍሪካ የወጡት በፊት ከሚታመነው ቀደም ብለው ሊሆን እንደሚችል ከሚያሳዩት ከቅርብ ጊዜያት ወዲህ ከተገኙት ጥናቶችም ጋር እንደሚሄድ የቢቢሲ ኒውስ ድረገጽ ዘገባ ያስረዳል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አሁን እሰጥ አገባ
በወቅታዊ የአገሪቱ የፖለቲካ ትኩሳት ላይ ትኩረት ያደረገው ነው። እሰጥ አገባ ባለፈው ሳምንት ሁለት ጋዜጠኞች የጀመሩት ክርክር የመጨረሻ ክፍል። ተከራካሪዎቹ የዋዜማ ኢንተርኔት ራዲዮ አዘጋጁ አርጋዋሽነ ከኦስተን ቴክሳስ፣ የሆን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ። አዘጋጅና አቅራቢ አሉላ ከበደ ባለፈው ሳምንት ዝግጅቱ መጨረሻ ባነሳው ጥያቄ ይንደረደራል።
አርጋ፣ ወደ ዳንኤል ከመሄድ በፊት ባጭሩ የምትመልሰው አሁን ካነሳቸው ጭብጦች የሚለጥቅ ጥያቄ ላንሳ። ችግር ብቻ በመዘርዘር መፍትሄ ማግኘት ማይቻልምና ኢህአዴግ መፍትሄ ለማምጣት ያመራር ቁመና ወይም ብቃት የለውም ብለሃል። ፓርቲው የመጫወቻ ካርዶቹን ጨርሷልም ብለሃል። ነገር ግን ጠንከር ባለ ትችትህ እንዳነሳኸው አንዳች ሁነኛ መፍትሄ ለማግኘት በሆነ ቦታ በሆነ መንገድ መጀመር አለበትና ታዲያ ምን ይደረግ ለሚል ምን መልስ አለ? ኢህአዴግ ከዚህ ቀደም የሞከራቸው ሙከራዎች ያለ መስራታቸውን ቢረዳ ምንስ ማድረግ በተጨባጭ ይችላል? ወዴትስ ነው የሚያመራው?
እኔ መሰረታዊው ለዚህ መፍትሄ ሆኖ የሚታየኝ በጣም ሁሉን አቀፍ የሆነ አሳታፊ የሆነ አዲስ የፖለቲካ መድረክ መፍጠር ነው። በዚህ አሳታፊ የፖለቲካ መድረክ ውስጥ ለይስሙላ የተቋቋሙና ለቴሌቪዥን ቀረጻ የሚጠሩ የፖለቲካ ፓርቲዎች ሳይሆኑ ሁሉም በኢትዮጵያ ፖለቲካ ውስጥ ያገባናል የሚሉ ብሔርም ይሁን የፖለቲካ አቋማቸው የተለያየ የሆኑ ከሀገር ውስጥም ከሀገር ውጭም ያሉ ሁሉንም የፖለቲካ ኃይሎች ያሳተፈ የጋራ ምክክር ያስፈልጋል። ያ ሀገር የሁሉም ነውና ሁሉም የሚስማማውን ሐሳብ አምጥቶ ቢያንስ ምንስማማበት እና ፈተና እንኳን ቢኖረው ምንስማማበት አዲስ የፖለቲካ መስመርና አዲስ የፖለቲካ መንገድ አበጅቶ በዙ ወደፊት መራመድ ይቻላል። ሁለተኛው ይሄ በጣም አሳሳቢም ስለሆነ ጀመር ነው ማለት ነው። በሀገሪቱ ውስጥ የሚታይ ብሔር ላይ ያነጣጠረ ጥቃት እና ሽኩቻዎች በየቦታው አሉ። ዋነኛ ምክንያቱ ወይም እንዲፈጠር ምክንያቱ ራሱ ገዢ ፓርቲ የተከተለው መንገድ ነው። በተለይ ህወሓት በዚህ ከፍተኛ ኃላፊነት አለበት። እነዚህ ነገሮችን የበለጠ በማራገብ እነዚህ ነገሮችን የበለጠ እንዲስፋፉ በማድረግ ከፍተኛ ሚና እየተጫወተ ነው። ስለዚህ በሀገሪቱ ውስጥ ብሔር ላይ ያተኮሩ ከዚህ ቀደም በኦሮሚያና በሶማሌ ላይ የተናለ አሁንም ደግሞ የትግርኛ ተናጋሪ የሆኑ ኢትዮጵያውያን ላይ አንዳንድ አካባቢዎች ጥቃት መኖራቸውን ሰምተናል። ስለዚህ እነዚህ አይነቶቹ ጥቃቶች ሀገርን ያፈርሳሉ። በመጨረሻም በጣም ከፍተኛ መስቀልቅልም ይፈጥራሉ። ስለዚህ እነዚህም ነገሮች ከቁጥጥር ውጪ እንዳይወጡ ይሄንን የማለዘብ የማርገብ ስራ መሰራት አለበት። ለዚህም ነው ይሄንን የብሔር አጥር እንደው ቁመቱን አሳጥሮ ብቻንም አፍርሶ አገሪቱን ወደ አንድ ህብረ ብሔራዊ ሀገር መውሰድ አስፈልጊ ነው። ይሄንን በማድረግ ደግሞ ሁሉም እኩል ድርሻ አለበት። የትግራይን ህዝብ የፖለቲካ መደራደሪያ ለማድረግ መሞከር ከፍተኛ ወንጀልም ጭምር ነው። ከፖለቲካ ሂደቱ ባሻገር ሌላ አንድ ነጥብ በጨመርም መፈልገው በሀገሪቱ ያልተሰሙ በርካታ ድምጾች አሉ። እነዚህ ድምጾች በፖለቲካ ፓርቲዎች ብቻ ላይወከሉ ይችላሉ። ስለዚህም በህዝብ ዘንድ ያሉ ጥያቄዎችን በአስቸኳይ መልስ መስጠት ያስፈልጋል። የፍትህ ጥያቄዎች አሉ፣ የዳቦ ጥያቄዎች አሉ። በሀገሪቱ እስር ቤት ውስጥ ያሉትን የፖለቲካ እስረኞች ያለምንም ቅድመ ሁኔታ በቀደም 4 ነጥብ ያለው ቅድመ ሁኔታ ተቀምጧል። ይሄ በጣም ድራማ ነው፣ አስቂኝም ነው። ያለምንም ቅድመ ሁኔታ ከፖለቲካ ጋር በተገናኘ የታሰሩ ዜጎችን ወደ ቤታቸው መሸኘት ያስፈልጋል። ስለዚህም እነዚህን እርምጃዎች በመውሰድ አትሊስት ኢህአዴግ አሁን ባለበት ሁኔታ ወደ መፍትሄ የሚወስደው መንገድ መጀመር እንችላለን። ግን ለኢህአዴግ ለዚህ ፈቃደኛ ይሆናል ዝግጁ ነው ብሎ ማመን ለኔ እንደ ህልም ነው የሚሆንብኝ። እንደው እንዲሁም ከሆነ ወይ ስለት አስገባለሁ ካልሆነ።
ዳንኤል ብዙ ጥያቄዎች መጨመር ያለብኝ አይመስለኝም። አርጋው ያላቸውን ጭብጦች ተከታትለሃል። ለሁሉም የሚሆነው ሁነኛ መንገድ ዘለቄታ ያለው ሰላምና የሁሉም የሆነች ሀገር የምትሆን የምትፈጠርበት መንገድ የት ይጀምር? ምንስ መደረግ አለበት? ዛሬ ይትላል
ምንድነው አንዱ አገልግሎቷን ወደ ተሻለ አሁን ካለችበት አስጊ ሁኔታ አውጥቶ ወደ ተሻለ መንገድ ደስታት ይችል ንግግር መጀመር አለበት። ይህ ትክክል ነው። ነገር ግን ያ ውይይት ነው ድርድር ነው ወይስ ምንድነው የሚሆነው? ራሱ ማለት ምንድነው የሚታሰበው? አሁን ቴክኒክ ለመግባት ሳይሆን ምንድነው የተለያዩ ኃይሎች የየራሳቸውን ነጥብ ለማስቆጠር ምንድነው ሌላ ጀርባ አጀንዳ ይዘው የሚገቡበት ድርድር ሲሆንና በቅንነት ሀገር ለማዳን ሀገሪቷን ወደ ነበረችበት ወይም ወደ ተሻለ መስመር ለመመለስ የሚደረግ ውይይት ሲሆን ሁለት የተለያዩ ናቸው። ይሄ ውይይት ምን ይጠይቃል? እምነት ኮንፊደንስ ቢልድ ማድረግን ይጠይቃል። ግን ያው ቀላል እንትን ቀላል እንጂ ምሳሌ ላስቀምጥና ኢህአዴግ ከተቃዋሚዎች ጋር የሚደራደር ቢሆን ተቃዋሚዎች ኢህአዴግ ተደራድሮ አገር ሲረጋጋለት ችላ እንደማይላቸው ለምሳሌ ዋስትና ይፈልጋሉ። በአንጻሩ ኢህአዴግ ደግሞ ጊዜ እየገደሉ ተቃውሞ ካልተሳካ በድርድሩ ይጠቀሙ፣ ተቃውሞ ከተሳካ ደግሞ እኔን አጉል ሊያደርጉኝ ነው ብሎ መስጋት የለበትም። ማለት ኮንፊደንስ ቢልዲንግ ሜጀርስ ያስፈልጋል። ለውጥ መጠጫ በተለይ በተቃውሞ አካባቢ የሚታዩ ጽንፈኛ የሆኑ አሳሰቦች መርገብና መለዘብ አለባቸው ይመስለኛል።
ዳንኤል አንድ ጊዜ በጣም ይቅርታ ስለቋረጥ ኢህአዲግን ሐላፊነት እንደሚሰማው ፓርቲ ተቃዋሚዎችን ደግሞ ሐላፊነት እንደማይሰማቸው አድርገህ ለምንድን ነው የምታቀርበው? ወደ ድርድር ነው መጣለ
ለማጣለን እኮ
የድርድር ደግሞ
ላመጣለን ነው። አሁን ኢህአዲግም ማለት ኢህአዲግም ጄኒን እንደሆነ የሚያሳይ ነገር እንበልና እኔ አሁን አንድ የሆነ የሚሰራው ጥራፍ ነበር ዛሬ ምንድን ነው ያልኩት ዋስትና የተሰጠው አንድ አመት ሁለት አመት የአየር ሰዓት ለምሳሌ ቃል ቢገባላቸው ተቃዋሚዎቹ ድርድሩ ፌል ቢያደርግ እንኳን ያ እንደማይከለከሉ ያውቃሉ። ወይ ደግሞ ሌላ የፋይናንስም አሰራር ይሁን ወይ የህግ ቢስተካከል ቢፈልጉት በቀላሉ ዝም ብሎ አንድ ቀን ጠዋት በቃ ድርድር ፈረሰ ሲባል የማይቀሙት ነገር እንዳለ ሲያውቁ አይጀኑ ነው ከምሩ ነው ከልቡ ነው ያ ብሎ አምነው ሊገቡ ይችላሉ። ማለት ኢህአዴግም እንዲታመን የሚያደርገው ነገር ማድረግ አለበት፣ ተቃዋሚዎችም እንዲታመን የሚያደርጋቸው ነገር ማድረግ አለባቸው። ያን ማለት የፈለኩት እንጂ አንዳቸው ከሌላኛቸው በልጠ ኢትዮጵያ አይደሉም። ስለዚህ ያው እንደ መንግስት ነው ጋር አስለት ኖሯል፣ ግን እሱ ቴክኒካዊ ነው የህግ ጉዳይ ነው። በድርድር ላይ ግን ጠረጴዛ ላይ ስታስቀምጥ ሁለቱም ለሀገራቸው እኩል እንደሚያስቡ አድርገህ ነው ታሳይ የምታደርገው። ስለዚህ ሁለቱም መታመን ኮንፊደንስ ቢልድ እምነት የሚገነባ ነገር ከሁለቱም አቅጣጫ መኖር አለበት ነው። ግልጽ ከሆንኩ ዛኛ ያነሳ ነጥብ ላይ ቢጨምር አድርገህ ያነሳው ላይ
መልካም
የአትኩር ነገር ሀገሪቷን የሚያፈርሳት ነው፣ ምን ጥያቄ የለው። በመሰረቱ አሁን አንድ ብሔር ላይ ፕሮፓጋንዳው ነው ይሄ ናራቲቭ የሚዲያ ወሬው ነው ያው ትግራይ የሚለው ነገር በዛ የሚሰማው እንጂ መሬት ላይ እኮ ብዙ እንዲያውም ባለፉት ወራት ብዙ የተጎዳውም እንዲያውም ሌሎች ብሔሮች ናቸው። ኢቭን ስለ ወላይታ ለምሳሌ ምች በደንብ ማልመች ብዙ ተወራና ነው ሌሎችም ብዙ ያልተወራላቸው ኬዞች አሉ። ሶ እንደዚህ አይነት ነገር ሲፈጠር በኋላ ማንም አይቆጣጠረው ድልም ትርምስ ብትል እንደ ኢትዮጵያ ያለ ሀገር አንዳንድ ጥናቶች እስከ 20 አይነት የብሔርና የድንበር ግጭቶች ባንዴ ሊፈጠሩ እንደሚችሉ ነው የሚያሳዩት። ስለዚህ የብሔር እንትን ግጭት ወይ ደግሞ አንድ ብሔር ላይ መሆን ሌላ ላይ ያነጣጠረ ፖለቲካ ለዛ ብሔር ብቻ ተብሎ ሳይሆን ለማንም ተብሎ ነው ሊገታ የሚገባው። አንደኛ በትግራይ የትግራይን ህዝብ መደራደሪያ ማድረግ ብሎ አርጋ ሽጥሮ ይገልጻል። ካላንደር እንግዲህ ተዋሀት የትግራይን ህዝብ መደራደሪያ ያደርጋል የሚል ፐርሰፕሽን አለው። ጥሩ ነው፣ እዚህ ላይ መከራከር አልፈልግም። ነገር ግን በግልጽ መናቀውና ማያከራክረው ሁሉም ተቃዋሚ አይደለም። እንግዲህ ቢያስፈኛ ነው ፊለመንት የትግራይን ህዝብ መደራደሪያ አድርጎ አንድም ወይ ተዋሀት ጋር ለመደራደር ዛቸና ፉከራ ውስጥ በግልጽ በይፋ ማለት ተገብቶ ፖለቲካል ሆስቴጅ የማድረግ አካሄድ አለ። ሰው ሁለቱ የትኛውም አቅጣጫ ይምጣ የትኛውም ብሔር ይሁን የትኛውም ፓርቲ ይሁን እንደዚህ አይነት አቅጣጫ መከተል እንደሌለበት ግልጽ አቋም ብንይዝ እና በመርህ ላይ ብንመሰረት ዛት ቢልድስ ኮንፊደንስ።
የመጨረሻ ቃል ለአርጋው ሰጥቼ መቋጨት አለብኝ። አርጋው፣ በመጨረሻው ነጥብ ላይ ብቻ የተለየ ሀሳብ ስለሆነ ማለት የምፈልገው አለ ካልክ እድል ስጥህ፣ ካልሆነ እንቋጫለን በዚሁ ባጭሩ።
ጥሩ። የፖለቲካ ድርድር በሚል የተነሳው ድርድር ነው። ድርድር ደግሞ የሚካሄድባቸው የተለያዩ መስፈርቶች አሉ፣ አደራዳሪዎችም ይኖራሉ። ስለዚህ ኢትዮጵያ ውስጥ ኢህአዴግ እንደ መንግስት ሆኖ ተቃዋሚዎች እንደ ፓርቲ ሆነው ሳይሆን ሁለቱም እንደ ተደራዳሪ ፓርቲ ሆነው የሚነጋገሩበት መድረክ ከተፈጠረ የተሻለ እድል መፍጠር ይቻላል። የውጭ ተልእኮ አስፈጻሚ ወይም ደግሞ የማይታመን የፖለቲካ ፓርቲ የሚለውም ቅድም ዳንኤልም እንዳነሳው ሁሉም በኩል አይን የሚታዩበት ከሆነ መፍትሄ ያመጣል። የብሔር ጥያቄን እኔ ብዙ ልገፋበት የማልፈልገው አሉታዊ የሆነውን ነገር በመገናኛ ብዙሃን ደጋግሞ ማለትም የራሱ የሆነ ተጽዕኖ ስላለው ነው። ይሁንና በሀገሪቱ የሚታዩ እዚህም እዛም የሚታዩ የብሔር ግጭቶች አሉ። እነዚህ የብሔር ግጭቶች ኢላማ ያደረጉ የፖለቲካ ትርፍን ነው። ተቃዋሚ ሊያደርጋቸው ይችላል፣ ገዢው ፓርቲ ሊያደርጋቸው ይችላል። ግን ገዢው ፓርቲ በዚህ ትርፍ አገኛለሁ ብሎ የሚያስብ ከሆነ የሚያስከትለው አደጋ በጣም የከፋ ነው። ሀገሪቱንም የበለጠ ወደ ቀውስ ይወስዳታል። ተቃዋሚም ቢሆን ብሔርን ከብሔር የሚያጋጭ ነገር ማድረግ አይጠበቅበትም፣ አይኖርበትም ብዬ አምናለሁ። ይሄ ነው የመጨረሻ አስተያየቴ።
መልካም። ክርክሩ ይቀጥላል። አደጋ ላይ ያለች ሀገር ጉዳይ ያነጋግራል። አርጋው አሽኔ ከኦስተን ቴክሳስ፣ ከዚህ ከዩናይትድ ስቴትስ ዳንኤል ብርሃኔ ከአዲስ አበባ መልሼ በሌላ ፕሮግራም እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን።
አመሰግናለሁ
ዳንኤል።
ወይ
አመሰግናለሁ ስለተወያየ።
አመሰግናለሁ።
ተከራከራቸው እንጂ ልታጫውታቸው ጥሩ ነው።
አበቃሉ ደጋው ጥሩ አድርገው ተከራክረው ግን በሰላም መጨረስ እንደሚቻል አሳይተዋል። አመሰግናለሁ።
ግራማችን በዚህ ተቃላ ለማጮች
የችግርኛ ስርጭት ይከተላል።
ነገ ከመሽቶ ልብልብ
ካለሮን ያ
3 ሰዓት
ለከናይ ያስተናገናቸው አላ ከበደና
አዲሱ አበበነን
ተናደሩ። Thank you.